Dati Nagatti.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በጦርነቱ ወቅት ትግራይ ውስጥ ተፈጽመዋል በተባሉት የሰብአዊ መብት ጥሰቶች ዙሪያ በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ ያካሄዱትንና ዛሬ ረፋዱ ላይ ጄኔቭ እና አዲስ አበባ ላይ የቀረቡ የምርመራ ውጤት ሪፖርቶች ተንተርሰው የተጠናቀሩ ዘገባዎች በጄኔቭ፣ አዲስ አበባ እና ዋሽንግተን መሃል ያመላልሱናል። በወቅታዊ ጉዳዮች ላይ ያተኩሩ ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ረቡዕ ጥቅምት 24 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛ አሰናጃችን አባየሁ ገበያው፣ የቴክኒክ መሐንዲሱ ቶኒ ፖላክ፣ ከዕለቱ ዋና አዘጋጅ ጽዮን ግርማና እንዲሁም በያሉበት ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችንና አዘጋጆች ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በጦርነቱ ወቅት ትግራይ ውስጥ ተፈጽመዋል የተባሉ የሰብአዊ መብቶች ዓለም አቀፍ ድንጋጌዎችን እንዲሁም የሰብዕናና የስደተኛ ሕግጋትን መጣስ ሲያጣራ የቆየው ጥምር መርማሪ ቡድን ዛሬ ባወጣው የግኝት ሪፖርት የጦር ወንጀሎችና በሰብዕና ላይ የተፈጸሙ ሊባሉ የሚችሉ ወንጀሎች በሁሉም ወገኖች ስለመፈጸማቸው አሳማኝ መሰረቶች አሉ ብለዋል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና በኢትዮጵያ የሰብአዊ መብቶች ኮሚሽን በጋራ ሲካሄዱ የነበሩት ምርመራዎች አዲስ አበባና ጄኔቫ ላይ በጋራ በወጡበት የዛሬ ጠዋት ስነ ስርዓት ላይ የተናገሩትና ለጋዜጠኞች ጥያቄዎች መልስ የሰጡት የመንግስታቱ ድርጅት ከፍተኛ ኮሚሽነር ሚሼል ባሽሌት ቡድኑ ዘር ለማጥፋት የሚባል ጥቃት መፈጸሙን የሚያሳይ ተጨባጭ ማስረጃ አለማግኘቱን ተናግረዋል። በሲቪሎች ላይ መሰል ጥቃቶች፣ ከህግ ውጪ የሆኑ ግድያዎች፣ የማሰቃየት አድራጎቶች፣ የዘፈቀደ እስራቶችና ጠለፋዎች፣ ዘረፋ፣ ጾታዊ ጥቃቶችና ማፈናቀል መፈጸማቸውን የቡድኑ ሪፖርት አሳይቷል። ለሪፖርቱ የኢትዮጵያና የኤርትራ መንግስታት እንዲሁም ህወሓት ምላሽ የሰጡ ሲሆን የኢትዮጵያ መንግስት ከተወሰነ ቅሬታ ጋር እንደሚቀበለው ተነግሯል። የኤርትራ መንግስት በዝርዝር ባስቀመጣቸው ምክንያቶች የተቃወሙ ሲሆን ህወሓትም ሪፖርቱ ገለልተኛ አይደለም፣ በቂ አካባቢዎችን አላካተተም በሚል እንደሚቃወመው አስታውቋል። ምርመራው የተካሄደው ጦርነቱ ከተጀመረበት አንስቶ የኢትዮጵያ መንግስት የአንድ ወገን ተኩስ አቁም እስካወጣበት ሰኔ 2013 ዓ.ም መጨረሻ መሆኑ በሪፖርቱ ተገልጿል። በግላስኮ ስኮትላንድ ዓለም አቀፍ የኮፕ 26 የአየር ንብረት ጉባኤ ላይ የተገኙት የአፍሪካ አገሮች የገጠማቸውን የአየር ንብረት ለውጥ ለመቋቋም እንዲያግዛቸው በቢሊዮኖች የሚቆጠሩ ዶላሮችን እንለግሳለን ብለው የገቡትን አላከበሩም ሲሉ የበለጸጉ አገሮችን ወቀሱ። በዓለም የበለጸጉ አገሮች የተባሉት የቡድን 20 አባል አገራት 80% ለሆነው የአረንጓዴ ጋዝ ልቀት ተጠያቂ ቢሆኑም ሳይንቲስቶች እንደሚሉት ከፍተኛውን የአየር ንብረት ቀውስ ገፈት ቀማሾቹ ድሆቹ አገሮች በተለይም አፍሪካ ውስጥ ያሉት መሆናቸውን ይናገራሉ። የበለጸጉ አገሮች እንደ አውሮፓ አቆጣጠር በ2009 በአየር ንብረት ቀውስ ለተጎዱ ታዳጊ አገሮች በየዓመቱ የ100 ቢሊዮን ዶላር ሊሰጡ ቃል የገቡ ቢሆንም እንደ ግብ የተቀመጠው ቀን ዓለም አቀፉ የአየር ንብረት ጉባኤ እስከሚደረግበት እንደ አውሮፓ አቆጣጠር 2023 ድረስ የተገፋ መሆኑ ተመልክቷል። ይህ ትናንት ማክሰኞ በጉባኤው ላይ የነበሩትን የአፍሪካ መሪዎች አስቆጥቷል። ቁጣቸውን ከገለጹት መካከል የጋናው ፕሬዝደንት ናና አዶ መልሰው ደግሞ የምጣኔ ሀብታችሁን በፍጥነት ለማሳደግ የገጠማችሁን እድል አትጠቀሙበትም ብለው የሚወቅሱን እነዚያው የበለጸጉ አገሮች ናቸው ብለዋል። በመገናኛ ብዙሃን ሰራተኞች ላይ ወንጀል የሚፈጽሙ ተጠያቂ መሆን አለባቸው ሲሉ የሚዲያ መብት አቀንቃኞች ጠየቁ። ጥያቄው የቀረበው በጋዜጠኞች ላይ የሚፈጸም ወንጀል ተጠያቂ አለመሆን እንዲያበቃ የሚጠይቀው ዓለም አቀፍ ቀን በተከበረበት በትናንትናው ዕለት ነው። መሐመድ ካሂ ከሞቃዲሾ ያደረሰንን ዘገባ ስመኝሽ የቆየ ታቀርበዋለች።
በአፍሪካ ቀንድ ዙሪያ የሚዲያ መብት እንዲከበር ለማድረግ የሚንቀሳቀሰው የሶማሊያ ጋዜጠኞች ማህበር እንደ አውሮፓውያን አቆጣጠር ከ2017 የካቲት ወር ጀምሮ 12 ጋዜጠኞች የተገደሉ መሆኑንና ባለንበት 2021 ዓመተ ምህረት ከጥር እስከ ጥቅምት ባለው ጊዜም ከ60 በላይ ጋዜጠኞች መታሰራቸውን አስታውቋል። ሆኖም አብዛኞቹ ጥቃት አድራሾች ለፈጸሙት ወንጀል ወደ ፍርድ ቤት አልቀረቡም። የሶማሌ ጋዜጠኞች ማህበር ዋና ጸሐፊ አብደላ ሙሚን በመገናኛ ብዙሃንና በጸጥታ አካላት መካከል ያለው ግንኙነት እየተሸረሸረ መሄድ እጅግ እንደሚያሳስባቸው ገልጸዋል።
The cooperation between the state security forces and the media in general is non-existent in Somalia.
በሶማሊያ በጸጥታ ኃይሎችና በሚዲያ ማዕከል ምንም አይነት የትብብር መንፈስ የለም ማለት ይቻላል። የሶማሌ ፌደራል መንግስት ባለፈው አመት መስከረም ወር ላይ በጋዜጠኞች ላይ ለተፈጸሙ ወንጀሎች ልዩ አቃቤ ሕግ እንደተቋቋመ ገልጾ የነበረ ቢሆንም ግን ወሬ ብቻ ነው። ትርጉም ባለው መንገድ ወደ ተግባር ለመቀየር ምንም የተደረገ ነገር የለም።
የሶማሊያ ፕሬዝዳንት ቢሮ የኮሙኒኬሽን ዳይሬክተር የሆኑት አብዱል ቃድር ሐሺ በትዊተር ገጻቸው ላይ ባሰፈሩት መልእክት መንግስት የሚዲያውን ስራ የሚያውኩ ማናቸውንም አካላት መቃወሙን እንደሚቀጥል አስታውቀዋል። ዓለም አቀፉ የጋዜጠኞች መብት ተከራካሪ ቡድን የሆነው ሲፒጄ እንደ አውሮፓውያን አቆጣጠር በ2021 ያወጣው ዓለም አቀፍ መረጃ እንደሚያሳየው ሶማሊያ ባለፉት 7 ተከታታይ አመታት የተገደሉ ጋዜጠኞችን ጉዳይ ባለመፍታት በዓለም እጅግ የከፋ ሀገር ናት።
ትናንት ለቨርጂኒያ በተደረገ ምርጫ ሪፐብሊካኑ ግሊን ያንግ ኪንግ ዲሞክራቱን ተቀናቃኛቸው ቴሪ መካለፍን 51-48 ከመቶ በሆነ ውጤት በማሸነፍ የሚቀጥለው የቨርጂኒያ ገዥ ለመሆን ተዘጋጅተዋል። በዲሞክራቲክ ክፍለ ግዛት በመተታወቀው በኒው ጀርሲም ተመሳሳይ ምርጫ የተካሄደ ሲሆን ውጤቱ ተጠናቆ አልተገለጸም። ይሁን እንጂ ዲሞክራቱ ፊል መርፊ ከተቀናቃኛቸው ጃክ ሲያትረርሊ ትንሽ በለጥ ብለው ቢታዩም እጅግ በተቀራረበ ርቀት እንደሚገኙ ተመልክቷል። በተለያዩ የዩናይትድ ስቴትስ ግዛቶች ትናንት የተካሄዱ ምርጫዎች ውጤቶች እየተገለጹ ሲሆን በተለይ ባይደን 10 ነጥብ ብልጫ ባሸነፉበት የቨርጂኒያው ምርጫ ውጤት ፓርቲያቸው መሸነፉ የወደፊቱን አቅጣጫ አመላካች ሆኖ ተወስዷል። በመጪው ዓመት በሚደረገው ምርጫ በአብዛኛው የምክር ቤት አባላት ለውድድር ስለሚቀርቡ በውጤቶቹ ዲሞክራቶቹ ካልቀናቸው የፕሬዝደንት ባይደን አጀንዳዎች አስቸጋሪ ፈተናዎች ሊገጥሟቸው እንደሚችል ተዘግቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዴሞክራቶቹ የምክር ቤት አባላት ከፕሬዝደንት ጆ ባይደን የ1.75 ትሪሊየን ዶላር እቅድ ውስጥ የመድኃኒት ዋጋን ለአረጋውያን ዜጎች መቀነስ ከሚያስችል ስምምነት መድረሳቸውን ተናገሩ። በሕግ መወሰኛው ምክር ቤት መሪ ቻክ ሹመር ትናንት በሰጡት መግለጫ እንዳስታወቁት ስምምነቱ ዜጎች ከኪሳቸው የሚያወጡት የሜዲኬድ ወጪ ከ$2,000 እንዳይበልጥ የሚያደርግ ሲሆን የኢንሱሊን ዋጋም እንዲቀንስ ያደርጋል። ዴሞክራቶቹ የሕግ ረቂቁን እስከ ነገ ሐሙስ ድረስ ለማጠናቀቅ ተስፋ ያደረጉ ሲሆን ዴሞክራቱ ሴኔተር ጆን ማንሽን ድጋፋቸውን እንደሚሰጡ ጆ ባይደን ለጉባኤው ካሉበት አውሮፓ ሆነው ፍንጭ መስጠታቸው ተመልክቷል። ቻይናና ሩሲያ ሰሜን ኮሪያ ላይ የተጣለው የኢኮኖሚ ማዕቀብ እንዲያበቃ የሚጠይቅ የጋራ መግለጫ በማውጣት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለማቅረብ እየተዘጋጁ ነው። በኢኮኖሚው ማዕቀብ እንዲነሱ ከሚጠይቋቸው ነገሮች ውስጥ በውጭ አገር የሚሰሩ የሰሜን ኮሪያ ሰራተኞች ወደ አገራቸው ገንዘብ መላክ እንዲችሉ፣ በሰሜን ኮሪያ የባህር ምግቦችን፣ የጨርቃጨርቅ ምርቶችን ወደ ውጭ መላክ እንዲችሉ፣ እንዲሁም ወደ አገር ውስጥ በሚገባ የነዳጅ ምርት ላይ የተጣለው ማዕቀብ እንዲያበቃ የሚጠይቅ ነው። በአሶሺየትድ ፕሬስ እና በሮይተርስ በተናጥል የተገኙት የመግለጫዎቹ ረቂቅ የውሳኔ ሐሳቦች በሰሜን ኮሪያ የሰላማዊ ዜጎችን ሕይወትና አኗኗር ለማጠንከር በማሰብ በሚል 15ቱን የጸጥታ ምክር ቤት አባላት ለማሰባሰብ የተዘጋጀ መሆኑ ተመልክቷል። አሁን ወደ ዓለም አቀፍ የኮቪድ-19 ዜናዎች እናልፋለን። አንድ ጊዜ ብቻ የሚሰጠው የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት መድኃኒት ቫይረሱን በመቋቋሙ ረገድ ወደ 74 በመቶ ውጤታማ መሆኑን ትናንት በጃማ ኔትወርክ ኦፕን የሳይንስ መጽሔት ላይ ታትሞ የወጣው የሪል ወርልድ ስተዲ ጥናታዊ ዘገባ አመለከተ። ውጤቱ የተገለጸው በሚኒሶታ እውቁ የማዮ ክሊኒክ ተመራማሪዎች በዚህ ዓመት ከየካቲት እስከ ሐምሌ ክትትል ካደረጉባቸው 90,000 በሚደርሱ ህሙማን ውስጥ 9,000 ለሚሆኑ ሰዎች የጆንሰን ኤንድ ጆንሰን ክትባት በመስጠት ባደረጉት የክትትል ውጤት ነው። ቻይና አሁን ድረስ ከቀጠለው ከኮቪድ-19 ቀውስ ጋር እየታገለች በመሆኑ ቻይናውያን ቤተሰቦች የዕለት መሰረታዊ ፍጆታቸውን እንዲቆጥቡና እንዲያከማቹ የቻይና የንግድ ሚኒስቴር መመሪያ ሰጠ። ከወረርሽኙ በተጨማሪ በቅርቡ በተከሰተው አደገኛ የአየር ጠባይ ከመጠን በላይ እየተወደደ የመጣ የአትክልት ዋጋ እየታየበት መሆኑን ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮቻችንና ተመልካቾቻችን ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው የምትከታተሉት። ረቡዕ ጥቅምት 24 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ልውሰዳችሁ። በመግቢያችን ወደ አስተዋወቅናችሁ የዕለቱ አቢር እስዘልቀናል። በጦርነቱ ወቅት ትግራይ ውስጥ ተፈጽመዋል የተባሉት የሰብአዊ መብት ዓለም አቀፍ ድንጋጌዎችን የስብዕናና የስደተኛ ሕግጋት መጣስ ሲያጣራ የቆየው ጥምር መርማሪ ቡድን ዛሬ ባወጣው የግኝቱ ሪፖርት የጦር ወንጀሎችና በስብዕና ላይ የተፈጸሙ ሊባሉ የሚችሉ ወንጀሎች በሁሉም ወገኖች ስለመፈጸማቸው አሳማኝ መሠረቶች አሉ ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ያካሄዷቸውን ምርመራዎች ዛሬ ማለዳ ላይ ከጄኔቭና አዲስ አበባ ላይ ባቀረቡበት ስነ ስርዓት ላይ የተናገሯቸውንና ለጋዜጠኞችም ጥያቄዎች መልስ የሰጡትን የመንግስታቱን ድርጅቷን ከፍተኛ ኮሚሽነር ሚሼል ባሽሌትን ገለጣ እንዲሁም ምላሽ የሚመለከተውን እናስቀድማለን። ስነ ስርዓቱ በተከናወነበት በጄኔቭ በዋሽንግተን ዲሲ ሰዓት ከሌሊቱ 10 ሰዓት ተኩል ላይ እዚህ ስቱዲዮ ተገኝተው በቀጥታ ስርጭታችን ከተሳተፉ ባልደረቦች ሰለሞን አባተ የአማርኛውን ክፍል የመራው ነበርና፣ ሰለሞን እንደምን ዋልክ?
እግዚአብሔር ይመስገን አሉላ፣ እንደምን ዋልክ? አንተም ጤና ይስጥልኝ። ተመልካቾቻችን እንደምን አመሻችሁ። እውነትህን ነው፣ ከሌሊቱ 4 ሰዓት ተኩል ወይም ከሌሊቱ 10 ሰዓት ተኩል ላይ በዋሽንግተን ዲሲ ሰዓት፣ እንደዚሁም በጄኔቫ ሰዓት ከጠዋቱ 3 ሰዓት ተኩል ላይ፣ በአዲስ አበባ ሰዓት ከረፋዱ 5 ሰዓት ተኩል አንስቶ የተካሄደውን ስነ ስርዓት በቀጥታ ከስቱዲዮ እያስተላለፍን ነበረ እና ብዙ ተመልካች ነበረ። በፌስቡክም በዌብሳይታችንም በተለያዩ መድረኮቻችን ላይ ሁሉ እያስተላለፍን ነበር። በሳተላይት ነበር፣ እንደዚሁም በአጭር ሞገድ የራዲዮ ስርጭት መስመሮቻችን ነበር።
መልካም። አሁን በምሽቱ ዝግጅታችን ተመልሰህ መጥተሃል። አሁን ደግሞ በዚያ ሰዓት የመከታተል እድል ላልነበራቸውም ጭምር ነው የምናቀርበውና እስኪ ከመድረኩ የነበሩትን እንመልከት አስቀድመን። ምንድን ነበር ግኝቱ? በዚህ መድረክ ያቀረቡት እንግዲህ የምናስቀድመው በጄኔቭ የተካሄደውን ስነ ስርዓት ነው።
አሁን እንግዲህ አሉላ፣ ያው እንደምታውቀው ለብዙ ወራት ነው ይሄ የምርመራ ስራ ሲካሄድ የነበረው። የተባበሩት መንግስታት ድርጅት ባወጣው በዚህ ሪፖርት ላይ ጦርነቱ ከተጀመረበት ካለፈው አመት የዛሬ ዓመት ማለት ነው፣ ልክ በኖቬምበር 4 ወይም ጥቅምት 25 2013 ዓመተ ምህረት ነው የተጀመረው። ነገ ልክ አንድ ዓመቱን ነገ ሌሊቱን ልክ አንድ ዓመቱን ይደፍናል ይሄ ጦርነት። ከዚያን ጊዜ ጀምሮ የኢትዮጵያ መንግስት የተናጠል ተኩስ አቁም እስካወጀበት እስካለፈው ሰኔ መጨረሻ አካባቢ ባለው ጊዜ ውስጥ ተፈጸሙ የተባሉ በሁሉም ወገኖች የተባሉ የመብቶች ጥሰቶችን ነው ይሄ የጋራ ጥምር ቡድን ሲፈትሽና ሲመረምር የቆየው ለነዚህ ወራት። በዚህ ጊዜ ውስጥ የተነሱ ብዙ ክሶች ነበሩ፣ የሰብአዊ መብቶች ጥሰቶችን የሚመለከቱ ዓለም አቀፍ ድንጋጌዎች ጥሰቶች፣ እንደዚሁም የስደተኛ እና የሰብአዊነት ድንጋጌዎችና ደንቦችን ጥሰቶች የሚመለከቱ ክሶች ነበሩ እና ቡድኑ ዋና ዋና ግኝቶች ናቸው ብሎ ካሰፈራቸው መካከል በሲቪሎችና በሲቪል ተቋማት ላይ የተሰነዘሩ ጥቃቶች አንደኛው ነበረ። ህዳር 19 2013 ዓመተ ምህረት ላይ ከኢትዮጵያ የመከላከያ ኃይል ይዞታ በተፈጸመ ድብደባ መቀሌ ላይ 15 የሲቪል ተቋማት መጎዳታቸውን 29 ሲቪሎች መገደላቸውን 35 መቁሰላቸውን ተናግሯል። እንደዚሁም ሁመራ ላይ በተካሄደ ከባድ ጥቃት ይሄኛው በኤርትራ የመከላከያ ኃይሎች የተካሄደ ነው። ጥቅምት 30 እና በህዳር 2 መካከል በተካሄደ ድብደባ 15 ሰው መገደሉና ብዙ ሰው መቁሰሉን ሪፖርቱ ተናግሯል። እንደዚሁም ህገወጥና ከህግ ውጭ የሆኑ ግድያዎችና የሞት ቅጣቶችን አስመልክቶ የኢትዮጵያ መከላከያ፣ የኤርትራ መከላከያ፣ የአማራ ሚሊሺያ፣ ከህወሀት ጋር የወገኑ የትግራይ ልዩ ኃይሎችና ሚሊሺያ የፈጸሟቸው ናቸው ከተባሉት መካከል ለምሳሌ የተጠቀሰው ሳምሪ የሚባል የትግራይ ወጣቶች ቡድን ጥቅምት 30ና ህዳር 1 ቀን ማይካድራ ላይ 200 የሚሆኑ በአብዛኛው የአማራ ተወላጅ የሆኑ ነዋሪዎችን መግደሉን ተናግሯል ሪፖርቱ። እንደዚሁም ህዳር 19 የኤርትራ መከላከያ ኃይሎች አክሱም ውስጥ 100 ሰው መግደላቸውን ተናግሯል። በጥቃቶቹና በግድያዎቹ ላይ የተሳተፉት ቡድኖች አንዳንዴ ሆን ብለውና በተደራጀ ሁኔታ የተመረጡ የህብረተሰብ ክፍሎችን ስለሚያጠቁ እንዲህ አይነቶቹ ጥቃቶች በሰብዕና ላይ የተፈጸሙ ወንጀሎች ተብለው ሊፈረጁ ይችላሉ ብሏል። ይሄ ሪፖርት በሰብዕና ላይ የተፈጸሙና የጦር ወንጀሎች ተብለው ሊፈረጁ የሚችሉ እንዳሉ ነው የተናገረው። በነገራችን ላይ ብዙ ጊዜ ሲነሳ የነበረ ክስ አለ፣ የዘር ማጥፋት ክስ ትግራይ ውስጥ እየተካሄደ ነው የሚል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ሚሼል ባሽሌት ተጠይቀው ነበር ይሄንን በሚመለከት በዘር ላይ ወይም የጎሳን ማንነት የብሔርን ማንነት ምክንያት ያደረጉ ጥቃቶች ቢኖሩም በሰብዕና ላይ ይቅርታ፣ በዘር ላይ የዘር ማጥፋት ወንጀል ተብሎ ወይም ጄኖሳይድ ተብሎ ሊፈረጅ የሚችል ጥቃቶችን ወይም ደግሞ በአሳማኝ ሁኔታ እዛ ደረጃ ላይ ሊገለጽ የሚችል ጥቃቶችን አላገኘንም ወይም ቡድኑ አላገኘም ብለዋል። ሌላኛው በነገራችን ላይ አሉላ፣ የተነሱት ነጥቦች የተካተቱት እጅግ በጣም ብዙ ናቸው። አለፍ አለፍ እያልኩኝ ነው ማነሳለ ጠቅለል ጠቅለል ለማድረግ በተከታታይ ቀኖችም እናነሳቸዋለን፣ በተለያዩ መድረኮቻችንም እንደዚሁ እናነሳቸዋለን፣ በተለያዩ ዌብሳይቶችም ላይ ይገኛሉ። እነዚህ የማሰቃየት አድራጎቶች ለምሳሌ በዚሁ ሪፖርት ውስጥ ከተጠቀሱ መካከል ናቸው። ሁሉም ወገኖች የተያዙ የጦር ምርኮኞቻቸውን ወይም ደግሞ ደጋፊዎቻቸውን በጭካኔ አድራጎት ሲይዙ እንደነበረ፣ ሲደበድቡ እንደነበረ፣ ነጥለው ሲያስሩ እንደነበረ፣ ምግብ ሲከለክሉ እንደነበረ ተመልክቷል። በአንዳንድ አካባቢዎች ወታደሮችና ታጋዮች እንዲሁም እነሱን በመደገፍ የተጠረጠሩ ሰዎችም እንዲሁ የስቃይ አድራጎት ተፈጽሞባቸዋል ተብሏል። ሌላው የማፈናቀል አድራጎት በገፍ የማፈናቀል አድራጎት ነበረ። በዚህ ጉዳይ የማይካድራን ታሪክ አንስተዋል። ቅድም የጠቀስኩልህ የሳምሪ ቡድን ያደረሰውን ጥቃትና ይህን ያንን ጥቃት በመሸሽ የተፈናቀሉ ብዙ የአማራ ብሔር ተወላጆች ከዛ በኋላ የአማራ ልዩ ኃይሎችና የአማራ ሚሊሻ ደግሞ በበቀል ደግሞ ተነሳስተው እንደገና በትግራይ ተወላጆች ፈጽመዋል ያሏቸውን እንደዚህ በገፍ የማፈናቀል እርምጃዎችንም አንስቷል። እንግዲህ በስፋት የሚታዩ እስራቶች፣ ንብረት ማውደምና ማጥቃት፣ በጾታ ላይ የተፈጸሙ ጥቃቶችን አንስቷል እና እነዚህ ተጎጂዎች በወል የተደፈሩ ሁሉም በሁሉም ወገኖች ማለት ነው እና ላልተፈለገ እርግዝና ለበሽታዎች ሁሉ የተዳረጉ እንዳሉ ጠቃቅሶ ይሄ ሪፖርት ተናግሯል።
ሰለሞን፣ ሰፊ ሪፖርት ነው። አመሰግናለሁ። እንዳልከው በዚች ምጥን ዝግጅት የምናጠናቀቀው አይደለም። ቀሪ ጥያቄዎች አሉ። አንኳር በዛ ዝግጅት ላይ ስነ ስርዓት ላይ የተነሱ መልሰን እንነጋገራለን። ወደ አዲስ አበባ እንመለስና ለሌሎች ጥያቄዎች እንግዲህ ደግሞ መልሰን እንቀጥላለን። አድማጮቻችን፣ ወደ አዲስ አበባው ስነ ስርዓት ነው የምናልፈው። አዲስ አበባ ላይ ሪፖርተሮቻችን በዛሬ ማለዳ ላይ የተካሄደውን ስነ ስርዓት ተከታትለዋል። ቀዳሚው መለስካቸው አምሃ ያጠናቀረው ነው።
የጣምራ ምርመራውን ዘገባ አጠር ያለ መግለጫ በጋዜጣዊ ጉባኤው በንባብ ያሰሙት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ የምርመራ ቡድኑ ሥራውን ያከናወነበትን ጠንካራ ስልትና ስነ ዘዴ አስታውሰው በተለያዩ ስፍራዎች የተከናወሩ የምርመራ ሥራዎችን ገልጸዋል። በዚህ ምርመራ መሰረትም የተገኘው ውጤት ተፈጽመዋል የተባሉ የመብት ጥሰቶች ሁሉ ሊጠየቁ የሚገባቸው አካላትን ለመለየት አስተማማኝ የሆነ መነሻ አለ ሲሉ ዘርዝረዋል።
Based on the information gathered and analyzed by the joint investigation team, there are reasonable grounds to believe that all parties to the conflict
በጣም ራ የምርመራ ቡድኑ ተሰባስቦ እና ተተንትኖ በቀረበው መረጃ መሰረት በግጭቱ የተሳተፉት ኃይሎች ዋና የመብት ጥሰቶች የፈጸሙ ለመሆናቸው የሚያምነው መሰረት ባላቸው ምክንያቶች ነው። እነዚህም የኢትዮጵያ የሀገር መከላከያ ኃይል፣ የኤርትራ መከላከያ ኃይልና የትግራይ ልዩ ኃይልን ጨምሮ በሰላማዊ ሰዎች በሰነዘሩት ጥቃት ወንዶች፣ ሴቶች፣ ልጃገረዶችና ልጆች ሞተዋል፣ ቆስለዋል። ባለም አቀፍ የሰብአዊነት ህጎች ጥበቃ ሊደረግላቸው የሚገባቸው የጤና ተቋማት፣ ትምህርት ቤቶች፣ የማምለኪያ ስፍራዎችና የመኖሪያ ቤቶች በጅምላ ተደብድበዋል። የመመራ ቡድኑ በደረሰበት ግኝት መሰረትም በተለያዩ ስፍራዎች የተፈጸሙ ጅምላ የመብት ጥሰቶች እንደሚከተለው አመልክተዋል።
The Ethiopian forces, the Eritrean forces and FANO, which is a group affiliated to the Amhara militia, and the Tigrayan forces and affiliated militia.
የኢትዮጵያ ኃይሎች፣ የኤርትራ ኃይሎችና ከአማራ ሚሊሻ ጋር የሚተባበረው ፋኖ የተሰኘው ቡድን እንዲሁም የትግራይ ኃይሎች ተባባሪ ሚሊሻውና ሳምሪ የተባለው የትግራይ ወጣት ቡድን ዓለም አቀፉን የሰብአዊ መብቶች ሕግጋትንና የሰብአዊነትን መብቶች ድንጋጌዎች በጣሰ መልኩ ከሕግ ውጭና ሕግን የሚተላለፉ ግድያዎች ፈጽመዋል። በግጭቱ ውስጥ ምንም አይነት ተሳትፎ የሌላቸው ሰዎችም በእነዚህ ኃይሎች ያለ አንዳች የተጠያቂነት መንፈስ ተገድለዋል። ከተገደሉት አብዛኛዎቹ ደግሞ ወጣቶች ናቸው። በሌላ ተመሳሳይ ድርጊትም
for example in one instance an ethnic based killing of more than 200 amharas
ከነዚህ ባንዱ በማይካድራ ማንነትን መሰረት ባደረገ አሰራር በአብዛኛው ወንዶች በሆኑ ከ200 በላይ የአማራ ተወላጆች ላይ ሳምሪ በተባሉ የትግራይ ወጣቶች ቡድንና የትግራይ ፖሊስና ሚሊሻ ባለፈው ዳር መጀመሪያ ላይ ግድያ ተፈጽሞባቸዋል። በተመሳሳይም በፋኖች ደግሞ ትግራውያን በበቀል መልክ ተገርለዋል። የምርመራ ግኝቱ ዘገባ በአክሱምና በሌሎች የትግራይ ክፍሎች ተፈጽሟል ያለውንም ኮሚሽነሩ ዘርዝረውታል።
In another instance, the killing of more than 100 people in Aksum on the
በሌላ በኩል ደግሞ በአክሱም ከ100 በላይ ሰዎች ባለፈው ዳር ወር መጨረሻ ላይ በኤርትራ ኃይሎች ተገርለዋል። ባለፈው ዓመት ጥር ወር ደግሞ ቢያንስ 70 የሚሆኑ ሰዎች በኢትዮጵያ መከላከያ ኃይል በቦራ በአምደውሃ በቦራ ጩመራና ባይልሃም ላይ ተገድለዋል። የጣምራ ምርመራ ቡድኑ አብዛኛዎቹ የመብት ጥሰቶች የጦር ወንጀሎች ወይንም በሰው ልጅ ላይ የተፈጸሙ አሰቃቂ ወንጀሎች ተብለው ሊፈረጁ የሚችሉ ድርጊቶች እንደሆኑ ለማመን በቂ ምክንያቶች አሉት ሲሉም ኮሚሽነር ዳንኤል በቀለ ገልጸዋል። ይህ ደግሞ የሕግ ተጠያቂነትን ለማስከተል ቀጣይ የወንጀል ምርመራ እንደሚያስፈልገውና ኃላፊነቱም የመንግሥት መሆኑን አመላክተዋል። የኢትዮጵያ ፌዴራል መንግሥት በአንዳንድ ኩነቶች ወይም ድርጊቶች ላይ ያለውን ታቅቦ ገልጾ በአጠቃላይ የዘገባውን ይዘት ግን መቀበሉን መግለጹ በእጅጉ የሚያበረታታ ነው ሲሉ ኮሚሽነሩ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የጣምራ
መለስካቸውን አመሰግናለሁ። አድማጮች፣ ከአዲስ አበባ ወዲህ ወደ ዩናይት ስቴትስ ነው የምንመለሰው። ሰለሞን፣ በጣምራ መርማሪዎቹ ለተካሄደው ምርመራ በግጭቱ የተሳተፉና በሪፖርቱን ስማቸው የተነሳ ሶስቱ ወገኖች የየራሳቸው መልክ ይኖረው እንጂ ምላሽ ሰጥተዋል። እነኚህ ምላሾች እንደው ባጫጭሮ አንኳር አንኳሩን ማለት ብንችል።
አሁን አሉላ፣ እንግዲህ ሶስቱ ወገኖች ብለህ ያነሳሃቸው ዋና ዋና ተብሎ ሊጠቀሱ የሚችሉትን ይመስለኛል። የኢትዮጵያ መንግስት፣ የኤርትራ መንግስትና ህወሀትን ይመስለኛል። ከዛ በተረፈ ግን ግብረአበሮቻቸው እየተባሉ የተጠቀሱ ሌሎችም አካላት አሉና የእነሱን መልሶች በተናጠል እዚህ ውስጥ አላነሳናቸውም። የኢትዮጵያ መንግስት ወዲያውኑ ምላሽ የሰጠው ሪፖርቱ እንደወጣ ነው። በአጠቃላይ አንዳንድ ቅሬታዎች ቢኖሩትም ወይም መቆጠብ ቢኖረውም በዚህ ሪፖርት ላይ በአጠቃላዩ ግን ሲታይ እጅግ ጠቃሚ ሪፖርት መሆኑን እስካሁን አሁንም አድርጌያቸዋለሁ እያለ ላሉ አድራጎቶች ለመቆጣጠር ሁኔታዎችን ድጋፍ የሚሰጡ ተጨማሪ ኃይል ሊሆኑ የሚችሉ መሆናቸውን በሙያ ደረጃ የተዘጋጀና ታማኝነት ያለው ነው ብሎ እንደሚያምን ገልጿል የኢትዮጵያ መንግስት። ከዛ በተረፈ ግን በተለይ ጄኖሳይድ ወይም ደግሞ የዘር ፍጅት ተብሎ ሲነሳ የነበረው ክስ ውሸትና ሙሉ በሙሉ በጭብጥ ላይ ያልተመሰረተ መሆኑን ያሳየ ሪፖርት ነው ይሄንን ብሏል። የኢትዮጵያ መንግስት ሰብአዊ እርዳታ በማቅረብ በኩል እንደ ጦር መሳሪያ ለመጠቀም እየሞከረ ነው የሚሉ ውንጀላዎች ነበሩ፣ የሐሰት ውንጀላዎች ናቸው ብሏል የኢትዮጵያ መንግስትና እነዚህን ነገሮች ሁሉ ሐሰት ያደረገ ሪፖርት ነው የሚል እንዳልኩ ከተወሰነ ቅሬታና ሪዘርቬሽንስ ነው ያላቸው መቆጠብ በስተቀር በአመዛኙ በአዎንታዊ መልኩ እንደተቀበለው ነው የሚናገረው። የህወሓት ለሪፖርቱ የሰጠው ምላሽ በበርካታ ችግሮች ምክንያት ትክክለኛ ያልሆነ ነው ብሎታል። በነገራችን ላይ ሚሼል ባሽሌት ዛሬ በሰጡት መግለጫ የኢትዮጵያ መንግስት በአመዛኙ ሲተባበር እንደነበረ ገልጸዋል። ከራፖርተሮቹ መካከል ደግሞ አንዷ በአንዳንድ አካባቢዎች ላይ ትንሽ የማሸማቀቅ የማዋከብ የአካባቢ ማህበረሰብ አባላት የዚህኛው ቡድን ወይም የዛኛው ቡድን ደጋፊ ሊሆኑ ይችላሉ ተንጸባርቀው የነበሩ ችግሮች እንደነበሩ ሪፖርቱም ላይ ተጠቅሷል። በዛ በመድረኩም ላይ ተነስቶ ነበር እና ህወሓት የኢትዮጵያ ሰብአዊ መብቶች ኮሚሽን እዛ ውስጥ ስላለ ለመሳተፍ ፈቃደኛ ሳይሆን ቀርቷል ብለዋል ሚሼል ባሽሌት። የኤርትራ መንግስት ግን ለምንም ጥያቄዎች መልስ አልሰጠም፣ ሳይሳተፍ ቀርቷል ብለዋል። ለማንኛውም ግን ሪፖርቱ የከፉ ያላቸው ወንጀሎች የተፈጸመባቸውን የትግራይ አካባቢዎች አለማካተቱን የህወሓት ምላሽ ተናግሯል። ምርመራው የሚመለከታቸውንም ሁሉንም አላካተተም። የትግራይ መንግስት ሲል የጠራውን አካል ለማግኘት ምንም ጥረት አለመደረጉን ይኸው መግለጫ ምላሽ ተናግሯል። ማይካድራን የመሳሰሉ አካባቢዎችን በተመለከተ ሪፖርቱ የያዘው በአማራ ባለስልጣናት የተነገረውን ብቻ እንደሆነ አትቷል። የኢትዮጵያ ሰብአዊ መብቶችን ኮሚሽን በሚመለከትም ቅድም የጠቀስኩልን ብሏል። በኤርትራ በኩል እጅግ በርካታ ቁልፍ የሆኑ የህግ የአካሄድና የጭብጥ እንዲሁም ቀድሞ የተፈጠሩ ሁኔታዎችና የዓለም አቀፍ ደንቦችና ልምዶች ችግሮች አሉበት ብሏል። የኤርትራ የውጭ ጉዳይ ሚኒስቴር ዛሬ ያወጣው መግለጫ የጠለቀ ፍተሻ የሚያስፈልጋቸው ብሎ የነካካቸው ወይም ያሰፈራቸው አራት ዋና ዋና ነጥቦች አሉ። ምርመራውን ያካሄዱ አካላት ህጋዊ ችሎታ፣ የመርማሪዎቹ አካላት ገለልተኛነት፣ ወገናዊ ያለመሆን፣ በጭብጥ ላይ ያለመመርኮዝ ችግሮች ብሏል። ኒውትራሊቲ፣ ኢምፓርሻሊቲ ኤንድ ፕሮፌሽናሊዝም ብሎ ጠቅሷቸዋል። የእማኞች ታማኝነት ጉዳይና ሆን ተብለው የሚሰጡ የሐሰት ቃሎችን ለመቆጣጠር በሚያስችል ሁኔታ የማጣራት አሰራር የመኖር ጉዳይ አለ። ከምርመራው ውጤቶች የሚመነጩ በመረጃና በአመክንዮአዊነት ላይ የተመሰረቱ ድምዳሜዎች ጥንካሬና ቅቡልነት ጉዳይ ብሏል። እንግዲህ በእነዚህ ምክንያቶች ተቀባይነት የሌላቸው ናቸው ብሎ የኤርትራ የውጭ ጉዳይ ሚኒስቴር ብዙዎቹን እዚህ ላይ የተነሱ ሐሳቦችን ውድቅ አድርጓል። በተለይ ግን የዚህ የተአማኒነትን ጉዳይ አስመልክቶ ወይም ደግሞ የገለልተኛነትን ጉዳይ አስመልክቶ ዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብቶች ኮሚሽነርን በስም አንስቶ ወቅሷል። ኮሚሽነር ዳንኤል በቀለ በኤርትራ ላይ የጠለቀ ንቀትና ጥላቻ አላቸው ሲል ከሷል። እንደ ማስረጃ ደግሞ ዶክተር ዳንኤል የሂውማን ራይትስ ዋች የአፍሪካ ጉዳዮች ኃላፊ በነበሩበት ወቅት የዛሬ 8 ዓመት በኤርትራ የማዕድን ዘርፍና በቢሻ የማዕድን ማምረቻ ላይ እንዳወጡት የጠቆመው ስም አጥፊና ውድቅ የተደረገ ያሉት ሪፖርት የአገዛዝ ለውጥ የሚል አቋማቸው ሰፊ አቋማቸው ወይም አጀንዳ ማሳያ ነው ብለው በዛ ምክንያት እንደማይቀበሉ ተናግረዋል። ሌላኛው ያነሷቸው ክሶቹን በዚህ ሪፖርት ላይ የተነሱ ክሶችን የኤርትራ የውጭ ጉዳይ ሚኒስቴር ያወጣው ይሄው መግለጫ ሙሉ በሙሉ ውድቅ አድርጓቸዋል። እንግዲህ አሉላ፣ ፕሮዲውሰሮቻችንም ኤዲተሮቻችንም ጊዜያችሁን እየጨረሳችሁ ነው እያሉን ነው። ነገር ግን ሰፋ አድርገን ብናነሳቸውና ብንነጋገርባቸው ጥሩ የሆኑ ብዙ ጠቃሚ ሀሳቦች አሉ። የተባበሩት መንግስታት ድርጅትና የኢትዮጵያ የሰብአዊ መብቶች ኮሚሽኖች ይህንን ሪፖርት ሲያዘጋጁ ወደ 269 ጉዳት የደረሰባቸው የተባሉ ሰዎችንና እማኞችን እንዲሁም ሌሎች ምንጮችን በምስጢር ማነጋገራቸውን ተናግረዋል። ከ60 በላይ ስብሰባዎችን ከፌዴራልና ከክልል ባለስልጣናት፣ ከዓለም አቀፍ ድርጅቶች፣ መንግስታዊ ካልሆኑ የማህበረሰብ ኮሚቴዎች፣ የሕክምና ሰራተኞችና ሌሎችም ጋር ማድረጋቸውን ተናግረዋል እና ስፋት ያለውና ጥልቀት ያለው ምርመራና ፍተሻ ሲያደርጉ መኖራቸውን ነው በዋናው መግለጫም ላይ በጋዜጣዊ መግለጫውም ላይ የተናገሩት።
ሰለሞን እንዳልከው በጣም ጥልቅም የብዙዎችን ትኩረት የሳበ የብዙ ወገኖችንም ሁኔታ የተመለከተ ወዲሁም ደግሞ በጦርነት ጊዜና ጦርነትን በተመለከተ የተዘጋጀ ነውና አነጋጋሪነቱም ይበልጥ አዋይነቱም የሚቀጥል ይመስለኛል። በሚቀመጡት ሰሞን ዝግጅቶቻችንም መለስ ብለን ልናየው እንችላለን። ለግሩም ዝግጅት
አሁን እዚህ ጋር አንድ ነገር መጨረሻ ማለት የምፈልገው አጭር ነገር ምንድን ነው፣ ይሄ የሀገሮቹ ጉዳዮች ነው። አሁን ሀገሮቹ ያሉባቸው ጉዳዮች ነው። ሚሼል ባሸሌት እነዚህ ወገኖች በአስቸኳይ አሁን ያሉበትን ሁኔታ አቁመው ወደ ንግግር እንዲገቡ፣ ለሰብአዊ ጉዳዮች ቅድሚያና ትኩረት እንዲሰጡ ደጋግመው አሳስበዋል። በጭብጥ ላይ የተመረኮዙ ንግግሮች ብቻ እንዲኖሩ ደጋግመው አሳስበዋል። እንደዚሁም ተመልካቾቻችንና አድማጮቻችን በተቻለ መጠን በእነዚህ ሁኔታዎች ውስጥ ሀሳቦቻቸውን እንዲያንሸራሽሩ እንዲመለከቷቸው የወጡትን ሰነዶችም እንደዚሁ ማበረታታት እፈልጋለሁ።
ግሩም ሰለሞን፣ ጥሩ አድርገህ አመሰግናለሁ። ጥሩ አድርገህ ይህን ሰፊ ትንታኔ ብዙ የሚያነጋግር ርዕስ ጨምቀህልናል። አሁን ወደ አዲስ አበባ ነው የምንመለሰው። አድማጮች፣ ቀደም ብለን የገለጽ ነው የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለ በተለይ ከአሜሪካ ድምፅ ጋር ያደረጉት ቃለ ምልልስ አለ። ስነ ስርዓቶቹን የተከታተሉት የአዲስ አበባው ዘጋቢዎቻችን እስክንድር ፍሬው፣ መለስካቸው አመሃ፣ ኬኔዲ አባተና ከኦሮምኛ ክፍል አዲሱ ዘጋቢያችንም ተገኝቶበታል። ዶክተር ዳንኤል መለስካቸው ላቀረበላቸው ጥያቄ በሰጡት የምርመራውን አበይት ጭብጦች በሚያስረዱበትን ጀምር።
የኢትዮጵያ ሰብአዊ መብቶችና የተባበሩት መንግስታት የሰብአዊ መብቶች ጉዳይ ጽህፈት ቤት በጋራ ስናካሂደው የነበረ ምርመራ ሪፖርት ነው እና በዚህ ሪፖርት የተረጋገጠው ዋነኛው ጭብጥ ሊባል የሚችለው ብዬ ማምነው በዚህ ግጭት ውስጥ ተሳታፊ የሆኑት ሁሉም ወገኖች፣ እነዚህም ማለት የኢትዮጵያ ወታደሮች፣ የኤርትራ ወታደሮች፣ የትግራይ ልዩ ኃይል ወታደሮች፣ የአማራ ልዩ ኃይል ወታደሮች እና ከነሱ ጋር ደግሞ ተባብረው የሚሰሩት ሚሊሻዎች እና አንዳንድ መደበኛ ያልሆኑ የወጣቶች ቡድኖች ጭምር ከፍተኛ በሆነ የሰብአዊ መብት ጥሰት ተሳታፊ የሆኑ ስለመሆኑ አሳማኝና በቂ መረጃ ያገኘን መሆኑ ነው። እነዚህ የሰብአዊ መብት ጥሰቶቹ ብዙ አይነቶች ናቸው። ሲቪሊያን ሰዎችን ለአደጋና ለጥቃት ከማጋለጥ በተጨማሪ ሲቪሊያን ሰዎች በከፍተኛ ቁጥር ሕይወታቸው ከመጥፋቱ በተጨማሪ የሲቪል ሰዎች መሰረተ ልማቶች ከመውደማቸው በተጨማሪ ብዙ ሲቪል ሰዎች መገደል፣ አካል መጉደል መድረስ፣ መፈናቀል፣ የማሰቃየት ተግባር መፈጸም፣ ተገቢ ያልሆነ እስር መፈጸም የመሳሰሉ እና እንዲሁም ደግሞ በጣም ጭካኔ የተሞላበት የወሲባዊ ጥቃትን የሚጨምር ወንጀል በዚህ የጦርነት ጉዳይ ውስጥ ተሳታፊ በነበሩት ሁሉም ወገኖች የተፈጸመ መሆኑን የሚያመላክት በቂ መረጃ አግኝተናል። ስለዚህ ዋነኛው የሪፖርቱ መደምደሚያ ይህ ነው ማለት ይቻላል።
ከዚህ ቀደም የእናንተ ጣምራ የምርመራ ውጤት ይፋ ከመደረጉ በፊት በትግራይ ግጭት ውስጥ የተካሄዱ የሰብአዊ መብት ጥሰቶችን በተመለከተ የተለያዩ ዓለም አቀፍ ድርጅቶች መረጃ አውጥተው ነበረ። በተለይ በአንድ ወገን ላይ ብዙ ውንጀላ ሲደረግ ነበረ፣ ሲሰነዘር ነበረ እና ይሄ ውጤታችሁ የእናንተ ምርመራ ውጤት ከእነዚህ ውጤቶች ጋር እንዴት ነው የሚመሳሰለው? እንዴት ነው የሚተያየው?
አዎ እንግዲህ ከዚህ በፊት ከተደረገው ከነበሩ ዘገባዎች ወይም ሪፖርቶች ወይም ከተነገሩ መረጃዎች አንጻር ይሄ እንዴት ነው የሚታየው? ከዚህ በፊት ከተደረጉት ምርመራዎች ሁሉ በጣም በተለየ ሁኔታ ሁለት ነጻ ገለልተኛ የሆኑ ተልእኳቸው የሰብአዊ መብት ጥበቃ የሆኑ ተቋሞች፣ ብሔራዊ ተቋምና ዓለም አቀፋዊ ተቋም በነጻነት ስሜት በጣም በከፍተኛ ጥንቃቄና መረጃን መሰረት አድርጎ የተካሄደ ምርመራ ነውና ቦታው ላይ በመገኘት የተደረገ ምርመራ ነውና እስካሁን ድረስ በዚህ ጉዳይ ውስጥ አንዱ ሰለባ የነበረው እውነት ራሷ ነች። እውነቱ ራሱን ለማወቅ ነበር አስቸጋሪ የነበረው። ምክንያቱም ሁሉም ወገኖች የየራሳቸው እውነት አለን ይላሉ፣ ደጋፊዎቻቸውም ደግሞ የየራሳችን እውነት ነው ብለው የሚያምኑትን ነገር ያቀርባሉ። ስለዚህ አንዱ ሊረጋገጥ ይገባ የነበረው ነገር እውነተኛው ነገር ምንድን ነው ነው። እውነተኛው ነገርን ለማረጋገጥ ደግሞ ቦታው ላይ ተገኝቶ ገለልተኛ የሆነ የምርመራ ስራ ማካሄድ ይገባ ነበረ እና ይህ የምርመራ የጣምራ ምርመራ ስራ ያደረገው ነገር ያንን ነው። ገለልተኛ የሆነ በትክክለኛ ማስረጃ ላይና በትክክለኛ የሰብአዊ መብቶች ምርመራ በሚካሄድባቸው ስልቶች በመጠቀም በሰብአዊ መብት ጥሰቱ ምናልባት ከዚህ በፊት እንዲን ሲነገር እንደነበረው በአንድ ወገን ብቻ ወይም በሌላ ወገን ብቻ የተፈጸመ ሳይሆን በዚህ ነገር ውስጥ ተሳታፊ በነበሩት ሁሉም ወገኖች የሰብአዊ መብት ጥሰት በከፍተኛ ደረጃ የተፈጸመ መሆኑን ይህ ሪፖርት በማስረጃ እና በምክንያት ያረጋግጣል። ስለሆነም ይሄ ለግጭት ውስጥ ተሳታፊ ለሆኑት ወገኖች የየበኩላቸውን ኃላፊነት ወስደው ወደሚቀጥለው እርምጃ ለማሰብ ጥሩ እድል ይፈጥራል ብዬ ተስፋ አደርጋለሁ።
የዓለም አቀፍ ማህበረሰቡ በዚህ በእናንተ የጣምራ ምርመራ ውጤት እና በሪፖርቱ ተከትሎ ሊያስከትል የሚችል የአስተያየት ለውጥ ይኖራል ብሎ ያስባሉ?
አዎ፣ ምናልባት እንግዲህ አንዳንድ የነበረው መረጃ እጥረት እና አንዳንድ የነበረው የተስተካከለ ወይም በትክክለኛ መረጃ ላይ ያልተመሰረተ አስተሳሰብ ከነበረ ያንን አሁን መልሶ ለመፈተሽ ይሄ ጥሩ እድል ይሆናል። ምክንያቱም አንዳንድ የዓለም አቀፉ ማህበረሰብ ድርጅት አባሎች እኔንም ጭምር እዚህ ሀገር እየመጡ ያነጋግሩን በነበረ ጊዜ ያነሱት የነበረው አንዱ ችግራቸው በቂና የተሟላ የተረጋገጠ መረጃ የለንም የሚል ነበረ። አሁን እንግዲህ የሀገር ውስጥ ብሔራዊ የሰብአዊ መብት ተቋምና የተባበሩት መንግስታትን የሚያክል የሰብአዊ መብት ተቋም በጣምራ ከሰሩት ሪፖርት የበለጠ ማስረጃና ማረጋገጫ የለም ስለተከሰተው ነገር። ስለዚህ ይህ ጉዳይ የሚመለከታቸው ወገኖች በሙሉ ከእንግዲህ ወዲህ ለሚወስዱት አቋም ወይም ለሚያደርጉት ስራ ወይም ለሚያደርጉት ተግባር መነሻ መሆን ያለበት የዚህ ሪፖርት ግኝቶችና መደምደሚያዎች መሆን አለበት ብዬ አምናለሁ።
ጦርነቱ አሁንም አላለቀም። ይሄ ሪፖርት በዚህ ሰዓት ማውጣቱ ለምን ያስፈልጋል?
ሪፖርቱ በዚህ ሰዓት እንዲወጣ የሚያስፈልግበት አሁንም ምናልባትም በጦርነት ውስጥ ስለሆነንና መፍትሄ ስለሚያስፈልገንም ጭምር ነው በአንድ በኩል። በሌላ በኩል ግን የሰብአዊ መብት ምርመራ ስራን ለማጠናቀቅና ግኝቶችህን ለማሳወቅ ጦርነት እስኪያልቅ መጠበቅ አያስፈልግም። ምክንያቱም የተፈጸሙት የሰብአዊ መብት ጥሰቶች ወዲያውኑ መታወቅና እንዲታረሙ ማድረግ ይገባል። ስለዚህ እንዳውም ይቀርብ የነበረው ቅሬታ ለምን ዘገየ የሚል ነው እንጂ ጦርነት እስኪያልቅ ይጠበቅ ማለት አይቻልም እና የግድ አስፈላጊ ነው።
አሁን ለምሳሌ እናንተ ጥናቱን ያጠናችሁት እስከ መንግስት መቀሌ ለቆ እስከወጣ ድረስ
ነው።
ከዛ በኋላ ደግሞ ወደ አጎራባች ክልሎች አፋርና አማራ ክልል ውስጥ ጦርነት ተከፍቷል። ከዛም የሰብአዊ መብት ጥሰቶች በጣም ተፈጽሟል፣ ሪፖርቶችም እያየን ነው። እና እነሱንም አላካተታችሁም?
አዎ ትክክል ነው። ምክንያቱም
አይጋጭም ወይ?
አይ አይጋጭም። ምክንያቱም ለምንድን ነው መሰለ፣ ይሄ ሪፖርት ማንኛውም ሪፖርት የመነሻና የማለቂያ ጊዜ የግድ ይኖረዋል። ስለዚህ የዚህ ሪፖርት የመነሻው ጊዜ ግጭቱ ከተከሰተበት ከኖቬምበር 3 አንስቶ አንድ ደግሞ የምርመራው ጊዜ የሚያበቃበት ጊዜ መወሰን ስለነበረብን የፌዴራሉ መንግስት የተናጠል ተኩስ አቁም አውጆ ከትግራይ ክልል እስከወጣበት ጊዜ ድረስ ያለውን እንደ ከቶፍ ፒሪድ ወስደን እዛ ፒሪድ ላይ እዛ ጊዜ ላይ ያተኩረን ምርመራ ማድረግ የግድ አስፈላጊ ነበረ። በሌላ በኩል ግን ከዛ በኋላ የተከሰቱት ነገሮች ግን ሊመረመሩ አይገባም ማለት አይደለም። ይልቁንም እየመረመርን ነው እና በተባበሩት መንግስታትም በኩል በእኛም በኩል ምርመራ ማድረግ ከጀመርን ቆይተናል፣ ከዛ በኋላ ስላለው ጉዳይም ማለት ነው። ስለዚህ እሱንም ግኝቶቻችንን በቅርቡ እናሳውቃለን።
የኢትዮጵያ መንግስት ባለፈው ወር 17 የሚሆኑ የተባበሩት መንግስታት ድርጅት ሰራተኞችን አገር ለቀው እንዲወጡ አዟል። ከነዚህ መካከል አንዱ በሰብአዊ መብቶች ኮሚሽን ውስጥ በኢንተርናሽናል መፍትሄ ነው ያሉ ሰው ናቸው እና በዚህ ምክንያት በስራው ላይ ተጽዕኖ አልደረሰም ማለት ይቻላል?
እንዳልከው መለስካቸው ከሀገር እንዲወጡ መንግስት ውሳኔ ካሳለፈባቸው ሰዎች ውስጥ አንደኛው የዚህ የጣምራ ምርመራ ቡድኑ አባል የነበረ ከተባበሩት መንግስታት በኩል ተመድቦ አባል የነበረ ሰው ነው። ነገር ግን ያ ውሳኔ በተሰጠበት ጊዜ የዚህ የጣምራ ምርመራ ስራው የምርመራ ስራውን ጊዜ the investigation phase እንለዋለን የምርመራ ስራውን ጊዜ አጠናቆ ስለነበረ እና በጋራ የተሰራው የመረጃ ስብሰባም ተጠናቆ ለሪፖርቱን ለሚያዘጋጁት ባለሙያዎች ቀርቦ ስለነበረ በቀጥታ ተጽዕኖ አልፈጠረብንም። ምክንያቱም የምርመራ ስራው የመረጃ ማሰባሰብ ስራው ተጠናቆ ነበረ። ያ ሰውም ደግሞ መርማሪ ነበረ። ከመርማሪዎች ውስጥ አንዱ ነበረ። ብቻውን አልነበረም የሚሰራው፣ ከሌሎች ሰራተኞች ጋር ነበረ። የመሄድ የሚያስፈልጋቸው ቦታዎች ላይ በሙሉ ደርሰው የሚያስፈልገውን መረጃ ሰብስበው በጣምራ በአንድነት ሪፖርታቸውን አቅርበው ነበረ። ስለዚህ በቀጥታ ተጽዕኖ አልፈጠረብንም። በሰራው ላይ
ግጭት የተሳተፉ አካላት በዚህ በጣም ራጥናቱ ላይ ያላቸው ተሳትፎ ነው። በስተመጨረሻ ደግሞ ሪፖርቱ ስለነሱ ቀርቧል ወይ? አቀባበላቸውስ ምን ይመስላል?
እንግዲህ ሪፖርቱን ለመንግስት ለኢትዮጵያ መንግስት ሰጥተናል። ከኢትዮጵያ መንግስት ምላሽም አግኝተናል። ከኢትዮጵያ መንግስት ያገኘነው ምላሽ በአንዳንድ ስፔሲፊክ ጉዳዮች ላይ ሪዘርቬሽን ያላቸው ወይም የተለየ ሐሳብ ያላቸው መሆኑን የገለጹ ቢሆንም በአጠቃላይ ግኝቶቻችንና መደምደሚያዎቻችን ላይ ግን ተቃውሞ እንደሌላቸው እና ሪፖርቱን እንደሚቀበሉና የሪፖርቱንም ምክረ ሐሳቦች ተግባራዊ ለማድረግ ፈቃደኛ እንደሚሆኑ አሳውቀውናል። ይሄ የሚያበረታታ እርምጃ ነው። ምክንያቱም ከመንግስት የሚጠበቀው እንደዚህ አይነት ነጻ የሰብአዊ መብት ምርመራ በሚደረግበት ጊዜ የምርመራ ግኝቶቹንና መደምደሚያዎቹንና ምክረ ሐሳቦቹን ተቀብሎ ስራ ላይ ማዋል ነውና ከዚህ አንጻር ቀና ምላሽ ከኢትዮጵያ መንግስት አግኝተናል። ይህ ያበረታታል። በሌላ በኩል ቲፒኤልኤፍ የምርመራ ስራውን ከመነሻውም ነጻና ገለልተኛ ነው ብዬ አላምንም ብሎ በማለቱ በሂደቱ ለመሳተፍ አልቻለም እና እኛ ሳንሞክር ስለቀረን ሳይሆን ቲፒኤልኤፍ ራሱ በምርመራ ሂደቱ ላይ እምነት የለኝም እና አልቀበለውም በማለቱ የተነሳ ከቲፒኤልኤፍ በኩል ምላሽ እስካሁን ማግኘት አልቻልንም። ግን አሁንም ቢሆን ተስፋ ማደርገው ሪፖርቱን ከተመለከቱት በኋላ ይቀበሉታል፣ ምክረ ሐሳቡንም ተግባራዊ ለማድረግ ተባባሪ ይሆናሉ ብዬ ተስፋ አደርጋለሁ።
የኢትዮጵያ ሰብአዊ መብት ኮሚሽን ገለልተኛ አይደለም የሚል ቅሬታ ነው የሚያቀርቡት። አሁን በዚህ በኩል ዛ ላይ ያለው አስተያየት ነው ዶክተር ዳንኤል ልንገለጽ በዛ ላይም
እንግዲህ ይሄ ቅሬታ ያው አዲስ አይደለም፣ በጣም በተደጋጋሚ የሚሰማ ቅሬታ ነው። ግን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለልተኛ ተቋም ለመሆኑ ማስረጃውና ምስክሩ ስራችን ይመስለኛል። በስራው ታይቶ ነው መመዘን ያለበት። ነገር ግን ኢትዮጵያ ውስጥ እንግዲህ ከዚህ በፊት በነበረን ታሪክ እንደሚታወቀው መንግስታዊ የሆኑ ተቋሞች ነጻና ገለልተኛ ተቋም ስላልነበሩ መንግስታዊ ተቋሞችን ሁሉ በከፍተኛ ጥርጣሬ የማየትና ያለማመን ዝንባሌ አለ። እና ምናልባት ይሄ ቀደም ብሎም ራሱ ቲፒኤልኤፍም ኢህአዴግም አባል በነበሩበት የፖለቲካ ታሪካችን ውስጥ የሚያውቁት ስለሆነም ሊሆን ይችላል ተቋሞች ነጻ ሳይሆኑ ይሰሩ እንደነበረ። እና አሁን ግን ይሄ ተቋም ነጻ ለመሆኑ በስራው ነው መታየት ያለበት እና ስራው ደግሞ ነጻና ገለልተኛ ተቋም መሆኑን ያሳያል ብዬ አምናለሁኝ። እና ቲፒኤልኤፍ ውስጥ ያሉ ወንድሞችና እህቶች ቢሆኑ ይሄንን ከልባቸው ቢፈትሹት እንደሚያምኑበት ተስፋ አደርጋለሁ። እና አሁን ሪፖርቱን ሲመለከቱትም ነጻና ገለልተኛ ሪፖርት መሆኑን ይቀበሉታል ብዬ በጣም ተስፋ አደርጋለሁ።
ሚሼል ባርኔትም እርስዎም ጄኖሳይድ አልተፈጸመም የሚል አባባል ተጠቅማቸዋል። ጄኔቫ ሪፖርት ይፋ ሲደረግም እርስዎም እዚህ ይፋ ሲያደርጉ እንደው ግልጽ ለማድረግ ያህል ምን ማለት ነው ይሄ ሲባል ተራሬ?
እንግዲህ እነዚህ የግፍና የጭካኔ ወንጀል የሚባሉት ወንጀሎች ጂኖሳይድ፣ ክራይምስ አጌንስት ሁማኒቲ፣ ዎር ክራይምስ የሚባሉ አሉ እና ከነዚህ ወንጀሎች ውስጥ አሁን ኢትዮጵያ ውስጥ የተከሰተው ጉዳይ የትኛውን አይነት የሰብአዊ መብት ጥሰት መስፈርት ያሟላል የሚለውን በጣም በጥንቃቄ ምርመራ የተደረገበት ጉዳይ ይሄ ነው። በማንኛውም የሰብአዊ መብት ጥሰት ምርመራ ጊዜ ለማረጋገጥ የምትፈልገው ነገር የተፈጸመው የሰብአዊ መብት ጥሰት ምን አይነት ነው የሚለውን ለማረጋገጥ ነው። ይህንን ደግሞ የምታደርገው ባለው መረጃ መሰረት ነው። እኛ አሁን በዚህ የጣምራ ምርመራ ስራ በጣምራ በአንድነት በተሰበሰበ መረጃ በጣምራ በአንድነት በተደረገ የትንተና ስራ መሰረት የህግና የፍሬ ነገር ትንተና ማለት ነው የደረስንበት ድምዳሜ ነው። ያ የደረስንበት ድምዳሜ ያሉት ማስረጃዎች የሚያመለክቱት የተፈጸሙት ወንጀሎች ምናልባት በሰብአዊነት ላይ የተፈጸመ ወንጀል ወይም የጦር ወንጀል ሊባል የሚችል ይሆናል እንጂ ጂኖሳይድ የሚባለውን የግፍና የጭካኔ ወንጀል መስፈርቶች የሚያሟላ አይደለም ነው ባጭሩ። ይሄ ጂኖሳይድ የሚባለው ነገር በተለምዶ ብዙ ሰዎች ብሔር ተኮር ወይ ሃይማኖት ተኮር ጥቃት በሚከሰትበት ጊዜ ሁሉ ይጠቀሙበታል። ግን ቀላል ጽንሰ ሐሳብ አይደለም። በህግም በፖለቲካም በማህበረሰብ ደረጃም አንድ ቦታ አንድ አካባቢ አንድ ማህበረሰብ ላይ ጂኖሳይድ ተፈጽሟል ብሎ ለማለት በጣም በቂ መረጃ ሲኖር ነው እና የህግ መስፈርቶቹን ሲያሟላ ነው እዛ መደምደሚያ ላይ የምትደርሰው እንጂ እንዲሁ አንዳንድ ጥቃቶች ብሔር ተኮር በመሆናቸው ሃይማኖት ተኮር በመሆናቸው ብቻ ጂኖሳይድ ናቸው ወይም ጂኖሳይድ ሊባሉ ይገባል ማለት አይደለም። ይህን ጉዳይ በሚመለከት ከዚህ በፊትም ሰፊ ማብራሪያ ሰጥቼበታለሁ እኔ በኮሚሽን ውስጥ እና አንዳንድ ተጨማሪ መረጃ አለን። ተመልከቱት። አንድ ኪው ኤንድ ዴቨሎፕ አድርገናል። አይ ቲንክ ዩስፉል ጋይድ ይመስለኛል።
ግጭቱ ወደ አማራ ክልልና አፋር ክልልም ቅድም ምትኩ ካለው ለመቀጠል ያህል ነው እና ተስፋፍቷል እና ከሰኔ በኋላ የተፈጸሙ ጥሰቶችን በተመለከተ እንደዚሁ የጋራ ምርመራ ለማካሄድ በተባበሩት መንግስታት ድርጅት በኩል ፈቃደኝነቱ አለ ወይ? እናንተ ወይ ጥያቄ አቅርባችኋል ወይ ከነሱ የቀረበ ጥያቄ አለ? የመጨረሻ
በአስቸኳይ ጊዜ አዋጁ ላይ እንደዛው
የጣምራ ምርመራ ስራችን መጀመሪያ ስናስበው ከግጭቱ መነሻ እስከ ምርመራው መጠናቀቂያ ጊዜ ድረስ በአንድነት በጣምራ ይከናወናል ብለን ነበረ። ነገር ግን በኋላ በተከሰቱ ነባራዊ ሁኔታዎች የተነሳ የምርመራ ጊዜውን እስከ ኤንድ ኦፍ ጁን ወስነን ማጠቃለል ነበረብን። ነገር ግን ሁለታችንም ተቋሞች ከዛ በኋላ የተከሰቱትን ጉዳዮች በየተቋማችን እየተከታተልናቸው መሆኑ እንደተጠበቀ ሆኖ ግን በጋራም ደግሞ ሪፖርት ልንሰራበት እንችላለን የሚል ሀሳብ ስላለ የዛ አይነት ውይይት በሁለታችንም በኩል አለ። በተባበሩት መንግስታትም በእኛም በኩልም እየተነጋገርንበት ነው እና ምናልባት የጋራ ሪፖርት ሊኖረን ይችላል ወይም ደግሞ የየተቋሞቻችን የተናጠል ሪፖርት ይኖረናል።
አድማጭ ተመልካቾቻችን የተከታተላችሁት ቀደም ብሎ ከዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብት ኮሚሽነር ጋር የተደረገውን ቃለ ምልልስ ነበር። ቀደም ብዬ በጥድፊያ ውስጥ አዲሱን ዘጋቢያችንን ምትኩ ፍቃዱን አላስተዋወቅኩም። ሪፖርተሮቻችን እስክንድር ፍሬው፣ መለስካቸው አመሃና ኬኔዲ አባተ ነበሩ። አመሰግናለሁ። አሁን ወደ ተከታዩ ርዕስ ስንሻገር ወደ አማራ ክልል ነው የሚወስድን። በአማራ ክልል በወረራ ውስጥ ባሉ አራት ዞኖች የሚኖረውን ጨምሮ ከ5 ሚሊዮን ህዝብ በላይ በአስቸኳይ የምግብ እርዳታ እንደሚያስፈልገው የክልሉ መንግስት አስታወቀ ይላል። በክልሉ እስካሁን በምግብና በሕክምና እጦት ሳቢያ ከ100 በላይ ሰዎች መሞታቸውን የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽን አስታውቋል። በሰብአዊ እርዳታ አቅርቦት ጉዳይም ዓለም አቀፍ ተቋማትን ወቅሷል። አስቴር ምስጋናው ናት ያጠናቀረችልን።
የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽነር ዘላለም ልጃለም ዛሬ በሰጡት መግለጫ በክልሉ በህወሓት በወረራ ከተያዙ ዞኖች ማለትም ከሰሜን ወሎ፣ ደቡብ ወሎ፣ ከፊል ደቡብ ጎንደርና ዋግምራ ዞኖች ውስጥ የሚኖሩና ተፈናቅለው ያሉትን ጨምሮ በሚሊዮን የሚቆጠሩ ሰዎች አስቸኳይ የምግብ እርዳታ ያስፈልጋቸዋል ብለዋል።
አሸባሪና ወረራ ያህል በከፍተብን የእብሪት ጦርነት ምክንያት ከ991413 በላይ ዜጎች ተፈናቅለዋል። እንዲሁም ደግሞ ጠላት በጊዜያዊነት በያዛቸው አካባቢዎች ከ5 ሚሊዮን ህዝብ በላይ በጠላት እጅ ወድቆ ይገኛል። እንግዲህ እነዚህ ዜጎች ከፍተኛ የሆነ የምግብ የመጠጥ ውሃ እንዲሁም የመድኃኒት ችግር ተጋልጦ ነው ያሉት።
በክልሉ በምግብና በሕክምና እጦት ምክንያት ከ120 በላይ ሰዎች መሞታቸውን የገለጹት ኮሚሽነሩ በየአካባቢው የመንግስት መዋቅር በመፍረሱ የተጠናቀረ መረጃ ባለመገኘቱ ነው እንጂ ቁጥሩ እጅግ ብዙ እንደሚሆን ኮሚሽነር ዘላለም አክለው ገልጸዋል።
በሰሜን ወሎ መቄት አካባቢ በሕክምና እጦት ብቻ 90 ሰዎች ህይወታቸው ያለፈበት ሁኔታ አለ። በተመሳሳይ በወሊድ ምክንያት የወሊድ አገልግሎት ባለመኖሩ ምክንያት 13 እናቶች ህይወታቸው ያለፈበት ሁኔታ አለ። ተጨማሪም በጋዝ ጊብላና ዝቋላ አካባቢ በመድኃኒት በህክምና በምግብ ችግር ምክንያት 13 ሰዎች ህይወታቸው ያለፈበት ሁኔታ አለ። በተቃላይ ዜጎቻችን ቤታቸውን እንደዘጉ ሞተው የሚገኙበት በመግብና በመዳኒት ጥቆት ምክንያት ሞተው የሚገኙበት ሁኔታ ነው እየተፈጠረ ያለው።
የሰብአዊ ድጋፍ ለማድረግ የተቋቋሙ ዓለም አቀፍ ተቋማትም የተቋቋሙበት ዓለም አቀፋዊ ሕግጋቶችን ወደ ጎን በመተው አድሎ ሲፈጽሙ ማየታቸው እንዳሳዘናቸው ኮሚሽነሩ ገልጸዋል።
ተደጋጋሚ የዩኒሴፍ ካንትሪ ዳይሬክተር እዚህ መጥቶ ነበር፣ የWFP ካንትሪ ዳይሬክተር እዚህ መጥቶ ነበር። የዩኤን ኦቻ ማለት የዩናይትድ ኔሽን ተቋማትን የሚያስተባብረው የኮኦርዲኔሽን ኦፊሱ ካንትሪ ዳይሬክተር እዚህ መጥቶ እኛ ጋር ሁሉ ውይይት አድርጓል። በመስክ ችግሩን አሳይተናል። በተመሳሳይ ከክልሉ ፕሬዚዳንት ከቀድሞ ፕሬዚዳንትም ከአሁኑ ፕሬዚዳንትም ውይይት እንዲያደርጉ አድርገናል። ችግሩን ስፋትና ጥልቀት በአግባቡ አሳይተናል። ነገር ግን አንድም ምላሽ አልተደረገም እስካሁን ድረስ። ስለዚህ መሰረታዊ የሆነ የገለልተኝነት ችግር አለ ብለን ነው የምናምነው። ሰብአዊነት ዘርን፣ ቀለምን፣ ሃይማኖትን፣ የፖለቲካ ልዩነትን የሚጠይቅ ጉዳይ አይደለም። እነዚህ ተቋማትም ሲቋቋሙ ዘርን፣ ሃይማኖትን፣ ብሔርን፣ የፖለቲካ ልዩነትን ማዕከል አድርጌ ድጋፍ አደርጋለሁ ብሎ አይደለም የተቋቋሙ። ሰብአዊነት ሰው በመሆን ብቻ የሚደረግ ድጋፍ። ስለዚህ እነዚህ ዓለም አቀፍ ተራድኦ ድርጅቶች ዓለም አቀፍ ሕግጋትን በሚፈቅድላቸው መሰረት በጠላት እጅ ያለውን 5 ሚሊዮን ዜጎቻችንን መታደግ ኃላፊነት አለባቸው። ይህን ግን ኃላፊነታቸውን በአግባቡ እየተወጡ አይደለም። አሁንም በድጋሚ የምንጠይቀው በተቋቋሙበት ዓላማ አንጻር ኃላፊነታቸውን በተገቢ መንገድ በመወጣት ዜጎቻችን ላይ እየደረሰ ያለውን ስቃይ ለመታደግ ርብርብ እንዲያደርጉ የሚል መልእክት ነው ማስተላለፍ የምፈልገው በድጋሚ።
በሌላ በኩል የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፊልትማን ትላንት በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ጉዳይ ላይ ባደረጉት ንግግር በሰሜን ኢትዮጵያ እየተደረገ ባለው ጦርነት ዩናይትድ ስቴትስ ወገንተኛ አቋም እንዳላት መቆጠሩ ስህተት መሆኑንና በጦርነቱ ውስጥ የሚሳተፉ ሁሉንም ወገኖች እንደምትቃወም ተናግረዋል። ህወሓት ጦርነቱን ወደ አማራና አፋር ክልሎች መግፋቱና በሺዎች የሚቆጠሩ ሰዎች እንዲፈናቀሉ ማድረጉ ተቀባይነት እንደሌለው በመግለጽ በአስቸኳይ ከክልሎች እንዲወጣም ጠይቀዋል።
We watched the fighting around the cities of Desi and Kombacha in horror as thousands more civilians were forced.
በደሴና ኮምቦልቻ ከተሞች የተካሄደ ያለው ጦርነት በሺዎች የሚቆጠሩ ሰዎችን ከቤታቸው ሲያፈናቅል በከፍተኛ ድንጋጤ ነው እየተመለከትን ያለነው። አንዳንድ የዩናይትድ ስቴትስ ፖሊሲ ተቺዎች አሜሪካ ለህወሓት ያመዘነ አድሎ እንዳላት አርገው ይተቻሉ። ይሄ ከእውነት የራቀ ነው። በተደጋጋሚ ህወሓት ጦርነቱን ከትግራይ ውጪ ማስፋፋቱን አውግዘናል። አሁንም ህወሓት ከአፋርና ከአማራ ክልሎች እንዲወጣ እንጠይቃለን።
በተያያዘ ዜና በኢትዮጵያ የአሜሪካ አምባሳደር ጊታ ፓሲ በቅርቡ ወደ አማራ ክልል መጥተው ከክልሉ ባለስልጣናት ጋር በሰብአዊ እርዳታ ዙሪያ ከተወያዩ በኋላ ለጋዜጠኞች በሰጡት መግለጫ አሜሪካ ለአማራ ክልል የምታደርገውን የሰብአዊ ድጋፍ አጠናክራ እንደምትቀጥል ገልጸዋል። በሌላ በኩል በሁመራ ዞን ከሰሞኑ ከጋዝጊብላ ወረዳ በእግራቸው ተጉዘው ባህር ዳር ከገቡ ወጣቶች ጋር የአሜሪካ ድምጽ በነበረው ቆይታ በወረዳው በረሃብና በመድኃኒት እጥረት ሰዎች እየሞቱ መሆናቸውን መናገራቸውን መዘገባችን ይታወሳል።
አይኔ እያየ ህጻን ልጅ አኩራፋት አደፈቃሙታለች። በአይኔ ያየሁት ማለት ነው። ዛተረፈ የሞተ ቁጥርና እንትን
በምን ምክንያት ነው የሞተችው?
በረሃብ ራብ ነው። ምን ይባል ይጣ የለም፣ የሚገባ ነገር የለም፣ ሁሉ ምንም አለምት ነገር የለም። ራው በጣም እኔ ብቻ እንጃ በጣም ከባድ ራብ ያለብ።
እዚሁ ዞን ተፈናቅለው በባህር ዳር ከተማ ዘንዘልማ መጠለያ ጣቢያ ውስጥ ያሉ ተፈናቃዮችም በቂ የምግብ እርዳታ ባለመኖሩ አንድ እንጀራ ለ12 እየተሰጣቸው እንደሆነ መናገራቸውን መዘገባችን ይታወሳል። አሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ አመሰግናለሁ። አድማጮች፣ ዘግየት ብሎ የደረሰን አንድ ዜና ላስቀድም። የዩናይት ስቴትስ ልዑክ ወደ ኢትዮጵያ ይሄዳሉ። የዩናይት ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ነገ ሐሙስ ለሁለት ቀናት ጉብኝት ወደ ኢትዮጵያ እንደሚጓዙ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። የጉዟቸው ዓላማም በሰሜን ኢትዮጵያ ትግራይ ክልል እየተካሄደ ያለው ግጭት አሳሳቢነቱ እየጨመረ በመምጣቱ መሆኑንም በመግለጫው አመልክተዋል። በኢትዮጵያ የሚገኘው የዩናይት ስቴትስ ኤምባሲ ትናንት ባወጣው መግለጫ አሳሳቢነቱን በመገንዘብ ወደ ኢትዮጵያ ለሚጓዙ መንገደኞች የጉዞ ማሳሰብ ማሳሰቢያ ማውጣቱም ይታወቃል። አድማጮች፣ የመጨረሻ ወዳደረግነው ቅንብር እንለፍ። ዩናይትድ ስቴትስ ኢትዮጵያን ከአጎዋ እድል ተጠቃሚነት በመሰረዟ ቅሬታ እንደተሰማው የኢትዮጵያ መንግስት አስታወቀ። ፕሬዚዳንት ጆ ባይደን ትናንት ማክሰኞ ዕለት ለሀገራቸው ኮንግረስ በጻፉት ደብዳቤ ዓለም አቀፍ የሰብአዊ መብት ጥሰቶችን ፈጽማለች በሚል ነው ኢትዮጵያን ከአጎዋ እድል ተጠቃሚነት ለማቀዳቸውን የገለጡት። የፕሬዚዳንቱን ውሳኔ በመቃወም የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የዩናይት ስቴትስ ውሳኔ ምክንያታዊ እንዳልሆነ ጠቅሶ አገሪቱ ውሳኔዋን እንድትቀይርም ሲል አሳስቧል። የኢትዮጵያ መንግስት ከፍተኛ ባለስልጣናትና ሌሎችም የሚመለከታቸው አካላት ውሳኔው ከመተላለፉን በፊት ተቃውሟቸውን ሲያሰሙ የቆዩ ሲሆን ከነኚህም ውስጥ አንዱ የሆነው የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ የተባለ ተቋም ሊቀመንበር አቶ መስፍን ተገኔ ባይደን የደረሱበትን ውሳኔ ተገቢ እንዳልሆነ ጠቅሰው ይሞግታሉ። ኬኔዲ አባተ ተከታትሎታል።
በምህጻረ ቃሉ አጎዋ በመባል ከሚታወቀውና ከሳህራ በታች የሚገኙ የአፍሪካ ሀገራት የተለያዩ ምርቶቻቸውን ከቀረጥ ነጻ ወደ ዩናይትድ ስቴትስ እንዲያስገቡ ከሚፈቅደው የአፍሪካ እድገት እድል ድንጋጌ ኢትዮጵያ መሰረዟ እንዳሳዘነው መንግስት አስታውቋል። ፕሬዚደንት ጆ ባይደን ትናንት ማክሰኞ ዕለት ለሀገራቸው ኮንግረስ በጻፉት ደብዳቤ ዓለም አቀፍ የሰብአዊ መብት ጥሰቶችን ፈጽማለች በሚል ነው ኢትዮጵያን ከአጎዋ እድል ተጠቃሚነት ለማገድ ማቀዳቸውን የገለጹት። የፕሬዝደንቱን ውሳኔ በመቃወም የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ የዩናይትድ ስቴትስ መንግስት ያለውን ሰብአዊ መብቶችን የተመለከተ ስጋት የኢትዮጵያ መንግስት እንደሚረዳ ጠቅሶ፣ ይሁንና ይህ ስጋት ኢትዮጵያ ከአጎዋ ተጠቃሚነት እንድትታገድ ውሳኔ የሚያሰጥ ነው ብሎ እንደማያምን ገልጿል። ሚኒስቴሩ የተሳሳተ ያለው የዩናይትድ ስቴትስ ውሳኔ ከግጭቱ ጋር ምንም ግንኙነት በሌላቸው ከ200,000 በላይ ዝቅተኛ ገቢ ባላቸው ቤተሰቦች ህይወት በተለይም በሴቶች ላይ ከሚኖረው ተጽዕኖ ባለፈ በአቅርቦት ሰንሰለት ስነ ምህዳር ውስጥ የሚሳተፉ የ1 ሚሊዮን ሰዎችን ህይወት በእጅጉ እንደሚጎዳም ነው ያመለከተው። የኢትዮጵያ መንግስት ከፍተኛ ባለስልጣናትና ሌሎችም የሚመለከታቸው አካላት የዩናይትድ ስቴትስ እርምጃ በኢትዮጵያ መንግስት ላይ ከሚያሳድረው ተጽዕኖ በላይ በኢንዱስትሪዎች ተቀጥረው በመስራት የሚተዳደሩ ሰዎችን እንደሚጎዳ በመግለጽ ውሳኔው ከመተላለፉም በፊት ሲቃወሙ ቆይተዋል። ከነዚህም መካከል ዩናይትድ ስቴትስ ኢትዮጵያን ከአጎዋ ተጠቃሚነት ድንጋጌ እንዳትሰርዝ የሚጠይቁ ዘመቻዎችን ሲያስተባብር የሰነበተው የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ተጠቃሽ ነው። የተቋሙ ሊቀመንበር አቶ መስፍን ተገኔ ባይደን የደረሱበት ውሳኔ ተገቢ እንዳልሆነ ጠቅሰው ይሞግታሉ።
ይሄ ውሳኔ አግባብ ያልሆነ ውሳኔና መሰረት የሌለው እንደሆነስ ደጋግመን አስረድተናል። አሁንም ቢሆን የተወሰደው እርምጃ አንደኛ እኛ ህጋዊም ነው ብለን አናምንም። እነሱ የጠቀሱት ምክንያት በቂ ምክንያት አይደለም። ምክንያቱም ዛሬ በወጣው የሂውማን ራይትስ ኮሚሽን እንኳን መግለጫ መሰረት የኢትዮጵያ መንግስት ለሚፈጠረው ችግር ሁሉ እርምጃ እየወሰደ ነው በተቻለ መጠን። ይህንኑ እንደገና በድጋሚ ተቃውሟችንን አሰምተናል። እርምጃው ትክክል አይደለም። የሚጎዳው ደግሞ ህጻናትንና እናቶችን ነው። ቤዚክ ሂውማን ራይትስ ፕሪንስፕል ጋርም አይሄድም እና እውነቱን ለመናገር እኛ ምንም ለማስረዳት የሚቻል እርምጃ አይደለም። ምንም ትርጉም አይሰጥም።
አቶ መስፍን የአሁኑ ውሳኔ በዩናይትድ ስቴትስ እና ኢትዮጵያ መካከል ባለው አጠቃላይ የንግድ ልውውጥ ላይ ጫና እንደሚያሳድር ማስረድተዋል።
የኢትዮጵያ አምራቾች ገበያ ይፈልጋሉ። ገበያ ወደ አሜሪካን ሲያጡ ሌላ ቦታ ነው የሚሄዱት እና ብዙ ገበያ አለ። አሜሪካን ብቻ አይደለም ገበያው። ለጊዜው ዲስትራክሽን ነው ለማለት ነው እንጂ ከጊዜ በኋላ አምራቾች እና ገበያተኞች ይገናኛሉ የሚል ግምት አለን። ሌሎች ገበያዎች ላይ የአሜሪካንን ኢንትረስት አፍሪካ ውስጥ ለማጠናከር እናደርገው የኛም ኦርጋናይዜሽን ጥረት ነው። እሱን በጣም በከፍተኛ ደረጃ ያደናቅፈዋል። ካን ኢንትረስትንም በአሁን ለአጭር ጊዜው ኢፌክቱ ያለው አነስ ያለው ሀገር ላይ ሆኖ ቢታይም የረጅም ጊዜ ጥፋቱ ግን የአሜሪካ ኢንትረስትን ከመንካት ጋር ያለ ነው።
ተቋማቸው በቀጣይ 60 ቀናት ውስጥ ውሳኔውን የሚቃወም ዘመቻ እንደሚያከናውን፣ በርካታ ትውልደ ኢትዮጵያውያንም ለህግ አውጪና አስፈጻሚ አካላት በሚደርሰው ዘመቻ ተሳታፊ እንደሚሆኑ ያላቸውን ተስፋ ማጋርተዋል። የውጭ ጉዳይ ሚኒስቴርም በዛሬው መግለጫው ኢትዮጵያውያን በአሁኑ ወቅት ከዓለም አቀፉ ማህበረሰብ በተለይም ከዩናይትድ ስቴትስ የሚጠብቁት አሳሳቢ ሁኔታዎችን በገለልተኝነት ማጣራትና ለተጎጂዎች የሰብአዊ ድጋፍ ማቅረብን ሆኖ ሳለ የንጹሃን ዜጎችን ኢኮኖሚያዊ ህልውና አደጋ ላይ ለመጣል ያለ ምክንያት የሚደረግ ያለው ማስፈራሪያ ለግጭቱ ሰላማዊ መፍትሄ አያመጣም ሲል ቅሬታውን ገልጿል። ውሳኔው የኢትዮጵያ ጠላቶች ብሎ የገለጻቸው አካላት ከመጋረጃ ጀርባ የሚያደርጉት እንቅስቃሴ ውጤት መሆኑን እንደሚያምንም ነው የጠቆመው። ከግጭቱ ጋር ተያይዞ በሰብአዊ እርዳታም ሆነ በሰብአዊ መብት ጉዳዮች ላይ የሚነሱ ስጋቶችን ለመፍታት መንግስት አከናውኗል ላላቸው ተግባራት ዩናይትድ ስቴትስ እውቅና አለመስጠቷን የገለጸው ሚኒስቴሩ በዚህም እጅግ ማዘኑን አመልክቶ ሀገሪቱ ውሳኔዋን እንድትቀይር አሳስቧል። የአጓ ተጠቃሚ ለመሆን ሀገራት ማሟላት ካለባቸው መስፈርቶች አንዱ የሆነውን የሰብአዊ መብት ጥበቃ ኢትዮጵያ ልታሟላ እንዳልቻለች የገለጹት ፕሬዝደንት ባይደን እንደ አውሮፓውያኑ ከቀጣዩ የ2022 አዲስ ዓመት መጀመሪያ ከጥር 1 ጀምሮ ሀገሪቱ ከአጓ ድል እንድትታገድ መወሰናቸው ነው ይፋ ያደረጉት። ከኢትዮጵያ በተጨማሪ ጊኒና ማሊም እገዳው የተላለፈባቸው ሀገራት ሲሆኑ የሶስቱም ሀገሮች መንግስታት የአጓ ድል ተጠቃሚነት መስፈርትን ለማሟላት የሚያደርጓቸውን መሻሻሎች እንደሚከታተሉም ፕሬዝደንቱ ጠቁመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። አድማጮች ለምሽቱ ያዝነውንም በዚሁ ቋጨን። ያስተናገድኳቸው አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከሌሎች ባልደረቦቻችን ጋር በዚሁ ተሰናበትን። ነገ ምሽት እንገናኝ። ሰላም፣ ደህና እደሩ።